voice of America.
እነ የወቅቱ የመድረክ ሊቀመንበር ነኝ።
እሺ ፕሮፌሰር በየነ ጴጥሮስ። አቶ አዳነ ወደ እርስዎ ልመለስ።
እሺ አዳነ ጥላሁን፣ የመላው ኢትዮጵያ አንድነት ድርጅት ዋና ጸሐፊ።
ከመጀመሪያውና ዋና ብለው ከተነሱበት ችግር እንነሳ። ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ ትናንትና ለመንግስት ያለን አመለካከት ነው አንዱ ዋናው ችግር ብለው ነበር የተነሱትና እስቲ እናዳምጥ ያሉትን።
ዋናው ቁልፉ ችግር ከተፈታ ደግሞ አብዛኛው ችግሮችን ሊፈታ ይችላል ተብሎ የተቀመጠው ግን ለመንግስት ስልጣን ያለን አመለካከት፣ ለመንግስት ስልጣን ያለን አረዳድና ተግባራዊ አፈጻጸም ይሄ ጉዳይ ወሳኝ ጉዳይ ነው ብሎ ተመልክቶታል። ይሄን ያለበት ዋናው ምክንያት እንግዲህ ይሄ ካፒታል ክምችት የሚካሄድበት ሀገር ነው። የካፒታሊስት ኢኮኖሚ እየገነባ እንደመጣን ሁሉ አሁን አመራር ላይ የተቀመጠው ኃይል ራሱ እንደሻማ እየቀለጠ ሌሎች ሀብታም እንዲሆኑ ሌሎች እንዲበለጽጉ እንዲያደርግ የሚጠበቅበት አመራር ነው። ይሄ እንግዲህ በታሪኩ ኢህአደግ ግዙፉን የደርግ ስርዓት በሚደመስስበትም ጊዜ ካስቀመጣቸው እሴቶች መካከል ለህዝብ ራስን የመስጠትና ለህዝብ የመኖር ጉዳይ ወሳኝ ጉዳይ ነው ተብሎ የተያዘ ነው። ነገር ግን ነባራዊ ሁኔታው ተቀይሯል። አሁን ነባራዊ ሁኔታው በተቀየረበት ሁኔታ ይሄ አመራር የመንግስትን ስልጣን የሚያይበትና በተግባርም የሚፈጽምበት ሁኔታ በሚገባ ካልተቀየረ አሁን ባለንበት ደረጃ የጉዟችን እንቅፋትነት እና መሰናክል የበዛበት ጉዞ ይሆናል ማለት ነው። ስለዚህ ይሄ በተደጋጋሚ በተለያየ ደረጃ የሚታይ ጉዳይ ነው። እና ይሄንን በምንገመግምበት ጊዜ ይሄ ችግር መኖሩን በግልጽነት ሳይደባበቅ ሳንሸፋፍን ተወያይተን ይሄንን ነገር ማረም ማለት የወደፊት ጉዟችንን ለማስተካከል ለመስፈንጠር ትልቅ እድል ይፈጥርልናል። ስለዚህም የመንግስትን ስልጣን የምናይበት አጥያይ በሚገባ እንደገና ተግባራዊ አፈጻጸሙም በሚገባ ተፈትሾ ደረጃ በደረጃ ስርዓት የሚይዝበትን ሁኔታ ማመቻቸት ሌሎችን ችግሮችንም ለመቅረፍ ወሳኝ ነው ተብሎ ነው የተወሰደው።
ፕሮፌሰር በየነ ጴጥሮስ ምንድነው ለዚህ የጠቅላይ ሚኒስትሩ አባባል የእርሶ ግንዛቤ?
ያለኝ ግንዛቤ በአንድ መንግስትና ህዝብ መካከል በአንድ ዲሞክራሲያዊ ስርዓት ውስጥ ሊኖር የሚገባውን ግንኙነት ጨርሶ ያዛነፈ ነው። ጠቅላይ ሚኒስትሩ ኢህአዴግ ለህዝቡ ምንድነው ባለ አደራ ነው አይነት ነገር ነው ንግግራቸው ለኔ ትርጉም የሚሰጠኝ። ከህዝብ ይሁንታን አግኝቶ ህዝብን የሚያገለግል መንግስት ሳይሆን ችሮታ ለህዝቡ የሚፈጽም የሚያደላድል አይነት መንግስት እንደሆነ ነው አድርጎ ያስቀመጡት። እኛ ደግሞ የችግሩ ዋና መሰረቱም ይሄ ራሱ ነው። ህዝቡ እኮ ከነሱ እንደው ችሎታና የሚንጠባጠብ ነገር በአስተዳደርም በምንም በሀብቱም በምንም አይደለም የሚፈልገው። ለሁሉም የጨዋታው ሜዳ የተመጣጠነና ተደራሽ የሆነ ሁኔታ ውስጥ ዜጎች ያቅማቸውን ያህል ያመርታሉ፣ ተጠቃሚም ይሆናሉ፣ በገበያውም ኢኮኖሚ ይወዳደራሉ፣ በዚህ ሂደት ውስጥ ይጠቀማሉ፣ ሀገሪቷንም ይጠቅማሉ። ስለዚህ ኢህአዴግ ራሱን እንደ አንድ ምንድን ነው ከላይ ከፈጣሪ እንደምታደል አይነት ነገር እሱም እንደዚሁ ህዝቡን በስልጣኑ ነው በችሮታ ለማስተናገድ የሚፈልግ አካል እንደሆነ አድርገው በህዝብና በመንግስት መካከል ያለውን ግንኙነት ይሄ እንግዲህ ከኢህአዴግ ርዕዮተ ዓለማዊ መሰረት የምነሳ ነው እና አንድ ዲክቴተር የሆነ እኔ ብቻ ነኝ የማቅላችሁ የሚለው ስርዓት የሚኖረውን ግንዛቤ ነው ሲያንጸባርቁ የነበሩት። ይህንን ተገንዝቦት እንደሆነ በእርግጥ ባላውቅም የዚህ አይነት መዛነፍን ነው ያየሁበትና ይሄ መለወጥ ያለበት ህዝቡ የስልጣኑ ባለቤት ነው የምለውን ነው መርህ የሳተ አባባል ነው። እና ይሄ ደግሞ ገላጫቸውም ነው። ያው በግድ ነው የተቀመጡት መጥተው ራሳቸውን ህዝብ ላይ የሾሙ ናቸው እና ይሄ ሹመትን በአግባቡ አልተጠቀምንም የሚል አይነት ንግግር ነው ማለት የምችለው።
አመሰግናለሁኝ ፕሮፌሰር። አቶ አዳነ ጥላሁን በእርሶ በኩልስ ምንድን ነው ያሉት?
እኔ የጠቅላይ ሚኒስትሩን ይህን ንግግር የምረዳው አንድ ዲሞክራሲ በሰፈነበት ሀገር የሚነገር አይነት አባባል ሆኖ ነው። ዞሮ ዞሮ ግን የኢትዮጵያን ተጨባጭ ሁኔታ ስናየው ለመሆኑ ኢህአዴግ የዲሞክራሲ የመሰረተ መንግስት ነው ወይ የሚለው ነው የሚያነጋግረን። እና ኢህአዴግ በመጀመሪያ ደረጃ ላይ ዲሞክራሲ ከቃል በዘለለ ከጭምብልነት በዘለለ በምንም ተአምር በተግባር ላይ የዋለ መንግስት አይደለም። ይህም ብቻም አይደለም፣ ሙስና የነገሰበት ስርዓት ባለበት እኩል ላይ አሁን ጠቅላይ ሚኒስትሩ የሚናገሩትና በመሬት ላይ የምናየው ጭራሽ የሚገናኝ ነገር አይደለም። ለህዝብ አሳቢ መንግስት ቢሆን ኖሮ በትክክል አወሳቸው ያሉት ነበረ። ለህዝብ አሳቢ መንግስት ግን አይደለም ኢህአዴግ ነው እኛ እያልን ያለ ነው። ዲሞክራሲያዊ መንግስት አይደለም ነው እያልን ያለ ነው። መልካም አስተዳደርን ያሰፈነ መንግስት አይደለም ነው እያልን ያለ ነው። በሙስና የተዘፈቀ እጅግ በጣም በርካታ የሆነ ባለስልጣን ያለበት አገዛዝ ነው እያልን ያለ ነው። በተለይ ከ1997 ዓ.ም. ምርጫ ወዲህ በዚች ሀገር ላይ እኮ ያለው ችግር በአጠቃላይ ሲታየው ስር የሰደደ ችግር ነው። እንደዚህ አሁን ጠቅላይ ሚኒስትሩ እንደሚሉት በጣም በቀላል ደረጃ ቀንጨብ አድርገህ የምታልፈው እኮ ነገር አይደለም እኮ። እኔ ማአት ነገር እኮ ንገረ ቢትለኝ እነግርሃለሁ። የችግሩ መንስኤ እኮ ይሄ ብቻ አይደለም። ይሄ መንግስት ዲሞክራሲያዊና ሰብአዊ መብትን የማያከብር መንግስት ነው። ለስልጣን የባለገ መንግስት ነው። ከትንሽ እስከ ትልቅ ያሉ ባለስልጣናት በሙስና የተዘፈቁበት መንግስት ነው። ህዝብ ያልመከረበት ፖሊሲ ወደ ህዝብ የሚያወርድ መንግስት ነው። የኑሮ ውድነት ጣራ ሲነካ መቋቋም ያልቻለ መንግስት ነው። የመሰረተ ልማት የሚያጓትት መንግስት ነው። እርሃብ የተስፋፋበት መንግስት ነው። በፖለቲካ ስለም ዜጎች የሚታሰሩበት፣ የሚዋከቡበት፣ የሚገደሉበት ስርዓት ነው። በታሳሪዎች ላይ ኢሰብአዊ ምርመራ የሚካሄድበት መንግስት ነው። የውስን ግለሰቦች ምንጩ ያልታወቀ ያልታወቀ አስደማሚ ብልጽግና የሰፈነበት ሀገር የሚገዛ መንግስት ነው። ካርዶ የጠጣ የፍትህ ስርዓት የሌለበት ማአት ነገር ዘረግላለሁ። ሰለሞን፣ ይሄ ባለበት ቦታ ላይ ይሄ ባለበት ሁኔታ ላይ ልክ ዲሞክራሲ እንዳሰፈነ መልካም አስተዳደር እንዳሰፈነ ተደርጎ በጠቅላይ ሚኒስትሩ የሚነገረው እኔ እንደ መያድም በጭራሽ አይዋጥልንም። ሌሎችም በጣም በርካታ ነጥቦች እንዳነሳል ይችላሉ። በዚች ሀገር ላይ ያሉ ህጸቶች እርሻለሁ።
ኢህአደግ ብዙ ጊዜ ችግሮች እንደሚያጋጥሙትና እንደውም ብቃቱም የሚለካው ችግሮቹን በሚጋፈጥበት መንገድም ጭምር እንደሆነ ጠቅላይ ሚኒስትሩ ተናግረዋልና እስቲ በዚህ በኩል ደግሞ ያሉትን እንስማ።
ኢህአደግ ብቃት የሚለካው በሚያጋጥሙት ችግሮች አይደለም ብቻ አይደለም። ኢህአደግ ብቃት የሚለካው ችግሮች ሲያጋጥሙ እነዚህን ችግሮች በአግባቡ ገምግሞና ተረድቶ ለእነዚህ ችግሮች ብቁ መፍትሄ አስቀምጦ እነዚህን መፍትሄዎች ተግባራዊ በማድረግ በሚያመጣቸው ለውጦች ነው የሚመሰከረው።
ፕሮፌሰር፣
እንግዲህ ዝም ብሎ እኮ መመጻደቅ እኮ ነው ምንድን ነው አንድ ቡድን በአንድ አይነት ምንድን ነው ግንብ ውስጥ ወይም ምንድን ነው አሎሎ ውስጥ ራሱን አስቀምጦ በዚያው ማሰብ ሲጀምር የዚህ አይነት ሀሳባዊ የሆነ መሰረተ ቢስ የሆነ አስተያየትን ስለ ራሳቸው ማንሳታቸው ምንም ገርም አይደለም። እና እኔ ያለፈ 5 ዓመታት በጣም ሌት ተቀን ኢህአዴግን ስርዓት ነው ሲከታተለው እና ስታገለው የኖርኩም ሰው ነኝ። ወደ ሽግግሩ መንግስት አካባቢም ለተወሰነ ጊዜ እንደ ጥምር መንግስት አይነት ሁኔታ ስለነበረ ለጥቂት ጊዜም ሰርቻለሁ። ስለዚህ አሁን የጠቅላይ ሚኒስትሩ ምሉት ችግር ፈጣሪው ራሱ እና መፍትሄ ምሉት ነው ይህንም ፈተናል የምለውን ብናገሩ ከዛ ተነስቶ አስተያየት መስጠት ይቻል ነበር። ኢህአዴግ ከዚህ አገር ኃላፊነት ምንድነው መንግስትን ስልጣን ከያዘ ጊዜ ጀምሮ እኛ እንደውም ነው ጭር ስላወድም ነው እንደምለው እንደምትለው አዘፋኝ አይነት ነገር ነው። ዘላለም ችግር እንደፈጠረ ነው። ዘላለም እንደው ከዚህ በፊት ታይቶ የማይታወቁ አዳዲስ አይነት ችግሮችን እየፈጠረ ነው። ያንን ችግር መፍትሄ ሰጠን የምለው የህዝብን ችግሩ ሲፈጠር ህዝቡ ተቃውሞ ሲያሰማ ወይም እንዳልተመቸው ነው ይህንን ለማንጸባረቅ ሲሞክር ሄዶ መጨፍለቅ ነው እና ያ ነው መፍትሄው ማለት ነው። ይህንን ነው እኔ የማውቀው። እንግዲህ እንደው በንጹህ ህሊና እኔው ከተባለ ኢህአዴግ ችግሮቹን ይፈጥራል። ከየትም ቧጦ ማለት ነው ህዝብ ሰላም የተቀመጠበት መካከል ችግር ይፈጥራል። ከዚያ በኋላ ህዝቡ ተቸገርኩ ብሎ በምንቀሳቀስበት ጊዜ እንዴት ደፍራችሁ ብሎ መደፍጠት ነው። ይህንን በብዙ ቦታዎች ከእለት እለት በሚያከናውናቸው ሁሉ ተግባራት የምታይ ነው እና መፍትሄ መስጠት ነው። በዚህ ጎበዝ ላይ ምንድን ነው እንደው የቀረው የኢትዮጵያ ህዝብ 100 ሚሊዮኑ እሱ አስተያየት ይስጥበት። እነሱ ስለ ራሳቸው የሚሉት እኮ ይሄ ዝም ብሎ አንድ ግንብ ውስጥ ቁጭ ብለው የሚያስቡት ከበታች ከምሏቸው ነው ካድሬዎች የሚያገኙትን መረጃ ብቻ ይዘው ይህንን በጣም አሳፋሪ የሆነ እንትን ሙዚቃ ደጋግሞ ከሚያሰሙ እስቲ እንደው ሊና ሰው ሊና ካላቸው ህዝቡን መስማት ያድ ነው ብጀምሩ እና እዛ ላይ ነው አሁን ልዩነቱ ያለው። ያደግ ችግር ፈጣሪ እንጂ ችግር ሲፈታ እኛ አይተን አናውቅም።
እስቲ ወደ አቶ አዳነ ልመለስና እርሶስ ምን ይላሉ? የእርሶስ ፓርቲ ሀሳብ ምንድን ነው?
እኔ ፕሮፌሰር ማሉት ማማለው ኢህአዴግ ችግርን ተጋፍጦ የሚያልፍ መንግስት ሳይሆን ችግር ፈጣሪ መንግስት ነው በሚለው እኔ በምሳሌ ላሳይህ። አነሳሱን እነሳ። ኢህአዴግ ስልጣን እንደያዘ ወደ ሽግግር መንግስት ነው መጣ ያለው። በዛን ሰዓት የተሰባሰቡ ቡድኖች በህዝብ ይሁንታ ተመርተው ህዝብ የወከሉ ሳይሆን አብዛኛው በደመ ነፍስ በጓደኝነት የተሰባሰቡ ነበር። የመጀመሪያ ሽግግር መንግስት እንትን ላይ እንግዲህ ሌላ ሳይ በዛን ሰዓትም ከራሱ ህጋዊ መንግስት ሳይሆን ምርጫ ውስጥ ሳይገባ ነው ኤርትራን ያስገለጠለው። ህዝብን አማክሯል አይደለም። ይሄ ራሱን የቻለ አንድ ትልቅ ችግር ነው። አገሪቱን ያለ ወደብ ያስቀራት ህዝብ ውክልና ሳይሰጠው ይሄ ራሱን የቻለ አንድ ችግር ነበረ ከመጀመሪያው ካነሳሱ። ሌላውን ጥሩ የህዝብ ይሁንታ ሳያገኝ ስልጣን የተቆናጠጠ ኢህአዴግ ያለ ህዝብ ይሁንታና ያለ ህዝብ ፍላጎት ከህግ ውጭ ኤርትራን ማስገንጠሉና ሀገሪቱን ወደ ባዛ ማድረጉ አምሮ እኮ አላለፈም። ራስ ጠቅላይ ሚኒስትሩ እኮ እንደውም በኤርትራ ጦርነት ጊዜ ለምንድን ነው ያሰብ ወደብ እንኳ አልተመለሰ ተብሎ ሲጠየቁ ምንድን ነው ያሉት? የግመል ማፈንጫ ያርጉ የግመል መፈንጫ ያድርጉት ብሎ እኮ በቀልድ እና በአማርኛ ሸውደው እኮ ነው ያለፈ። ስለዚህ ኢህአዴግ እንደም ከአመሳሱ እስካሁን ድረስ ከችግር የወጣ አይደለም። እንኳን ችግር ተጋፍቶ ነው ያለ። እርግጥ ለእነሱ ሊመስላቸው ይችላል፣ ምክንያቱም ሁሉን ነገር በጉልበት እየተፈጠጡ ስለሚሄዱ። ህዝቡ የሚጠይቀው ጥያቄ ምላሽ አግኝቶ ነው ነው ትልቁ አንኳት ጥያቄ። ባለፈው ስጠይቀኝ ነግሬሃለሁ። የወልቃይትን የኦሮሚያን ችግር እኮ እንደ ክብሪት እንደ መነሻ ሆነ እንጂ ስር የሰደደ ችግር አለ ሀገሪቱ ውስጥ ያልኩ ከዚህ በመነሳት ነው። ሌላውን ቶ የፌደራል አከላሉ እኮ ህዝብ ተቀብሎት አይደለም የተከለለው እኮ በቋንቋ እጅግ በርካታ ወጣት የረገፈበትን የኢትዮ ኤርትራ ጦርነት ብቻ በማን አሸናፊነት የተደመደሙ ቢያንስ 70,000-80,000 ወጣት አልቋል ተብሎ ይህን ክብሳይ ችግሩ እንዳፈጠጠ እንዳገጠጠ አሁን ምናሁ እየተከተለ የመጣ ጉዳይ እየተፈታ እኮ አይደለም። ይህ ሌላውን ትውና አዜብ ስራዊ ስምምነት ሲደረግ ይግባኝ የማይጠየቅበት ስምምነት እኮ ሲፈረም የውጭ ጉዳይ ሚኒስቴር የነበሩ ከዛ ጊዜ አቶ ስዩም መስፍን ይመስሉኛል በአድሜ ለኛ ተመልሷል ብሎ እኮ ዋሽተው ከሆነ ህዝብ ያስተመቸሙት ያ ሁሉ እኮ ችግር ተጨምሮ ነው። ከ97 ወደ ያለውን እንምጣ። ቅድም ነግሬ ያለውኝ በኖርትነቱ በመሰረተ ማጽ ነግሬ ያለው ሌላውም ተሆና ካለው የጠዳ ፍክህ በለለበት ሀገር ላይ እንዴት ያለ ችግር ነው ኢህአዴግ ችግር ፈታው የሚለው? እሱ ችግር ፈታው የሚለው አንደኛ በምርጫ በዛም ተባለ በዚህ የምርጫም እንትን ማድረጉ ችግሩ፣ እንደገና ደግሞ በራሱ ውስጥ በሚመጡ እንትኖች ከህዝብ ውጭ በእንዲታ ህዝብ የሚለው ሌላ እሱ የሚለው ሌላ እነዚህ እሱ የሚመራበትና በጉልበት ተመክቶ የሚሄድበት አካሄዱ ካልሆነ በስተቀር ኢህአዴግ ችግር ፈጣሪ መንግስት እንጂ በህዝብ ላይ ችግር ፈጭ ሆኖ እኔ በበኩል ያላየውም እንደ ኢህአዴግ ነው አቋማቸው።
ኢህአዴግ ራሱን ሲገመግም የመጀመሪያው አይደለም። በየጉባኤው ላይ ችግር አለብኝ ይላል ኢህአዴግ፣ ሁልጊዜ እየወጣ መግለጫ ይሰጣል። እንደውም በአንድ ወቅት ጠቅላይ ሚኒስትር መለስ ዜናዊ ታስታውሱ እንደሆነ በህወሀት ውስጥ ክፍፍል ተፈጥሮ በነበረበት ጊዜ እጅግ የከበዱ ቃላትን ተጠቅመው መልሶ ለመናገር የሚከብድ ነው ለሚዲያ ተበላሽተናል ብለው ነበረ። በቅርቡ ደግሞ ጠቅላይ ሚኒስትር ኃይለማርያም ደሳለኝ ማንም ላይ ጣቶች ቻችንን አንቀስርም የራሳችን ነው ችግሩ ብለው ነበረ። በትናንትናውም ንግግራቸው ላይ ተመሳሳይ ሐሳብ ሰንዝረዋል። እስቲ እናዳምጥ።
ሁላችንም በአንድ ልብ በአንድ ሐሳብ እንደገና በጥልቀት መታደስ ይገባናል። እዚህ በጥልቀት መታደስና መስተካከል ይገባናል የሚል ውሳኔ ያሳልፈን የተነሳንበት ነው።
ይሄንን የኢህአዴግን አቋምና ውሳኔ እናንተ እንዴት ነው የምትገመግሙት? የምትጠብቁት ነገር አለ ወይ? እስካሁን ድረስ ከሄዳችሁበት መንገድ ተስፋ የሚያጭር ነገር ይኖራል ብላችሁ ታስባላችሁ ወይ? አቶ አዳነ፣
ይሄ እንደመያድ ከነሱ የምንጠብቀው ምንም ነገር አይኖርም። እንደውም አንሳው ካልከኝ በትክክል ኢህአዴግ ራሱ የሚገመግም ከሆነ የጠቅላይ ሚኒስትራችን እኮ ካቢኔ መበተን የነበረበት ዛሬ አለ ድንገር እንዳውም ካልክ በሰለጠነ ፖለቲካ በትክክል ራሱን ገምግሞ በህዝብ አሳቢ መንግስት ቢሆን ኖሮ ይሄ መንግስት በመጀመሪያ ደረጃ ራሱን እንዳውም ስልጣን ለቅቅ ያለሁ ማለት የነበረበት አይሲስ 30 ኢትዮጵያውያንን ባረደበት ወቅት ነበረ።
ፕሮፌሰር
በጣም ገርመው የኢህአደግ ምንድነው ገዢ ቡድን ተሰባስቦ ይሄንን ሀገር ልክ በምርኮ እንደያዘው አይነት አርጎ ሲመቸው በጭሮታ መልካም ነገሮች ይታረግ ሌላም ጊዜ ከሱ ፈቃድ ከወጣ ደግሞ የነን የሀገሪቷን ሰራዊት ሁሉ ጭምር ዞ በጉልበት አንበርክክም የልቤን እስከማደርስ ድረስ እቆያለሁ ብሎ መቀመጡ ነው። አሁን ያለምንም ማድበስበስ ነው ይፋ ሆኖ የወጣው። ይህ ኢህአዴግ ስልጣን ዙሪያ የተሰባሰበው ቡድን የራሱን የውስጥ አሰራር የተጨማለቀውን አንዴ በስብሰናል አንዴ ሌላ ጋር ጥቁም ሌላ ምና እነሱ ይህንን የውስጣቸውን ምንድነው የተበላሸ ገማይ ከረፋን የፖለቲካ አሰራራቸውን ማጥራት እስከሚችሉ ድረስ የኢትዮጵያ ህዝብ መሰቃየት አለበት እንዴ? ይህንን እኮ ሀገር ላለፉት 25 አመታት ቤተ ሙከራ ነው ያደረጉት እኮ። በሰው ህይወት በሀገር ህይወት ሙከራ እየተደረገ አይኖርም። ፕሮጀክቶቻቸው ለልማትም ሌላም ምናምን የምሯቸው ሁሉ በአብዛኛው ሙከራዎች ናቸው። ስለዚህ በዚህ በኢትዮጵያ ህዝብ የፖለቲካ ህይወት ውስጥ እስከ መቼ ነው እየሞከሩ እንዲኖሩ የሚፈቅድላቸው? እኔ አሁን በጣም ተስፋ የቆረጥኩበት ጉዳይ ነው ይሄ። ይሄን በዚህ ገና ከውስጣችንን እንመርምር ምናችን ምርምር እንዴ ቢፈልጉ ያንን በራሳቸው እንተጋርጉ የአገሪቷንና የህዝቡን ህይወት ከነሱ ውስጣችንና እናጥራ ከምሉት በጣም አስነዋሪና የወረደ የዘቀጠ እንትን እኛን ምን አለ ቢተውንና ይሄንን በራሳቸው ቤት ቢፈልጉ ያንኑ ነው ሲያርጉ ነው ጭቃን ደውጡ ኮንቆጭ ነው። ይሄንን ነገር ላለፈ 25 አመት እኮ ሰምተናል። እንደ ይሄ ሀገር ምርኮኛ ነው እንደ ይሄ ህዝብ ምርኮኛ ነው። የራሳቸውን ቤት ውስጣቸውን ማጥራት ያቃተው ቡድን ህዝቡ ላይ እየቀለደ ነው። ሀገሪቷን ለከፍተኛ አደጋ እየዳረገ ነው። ስለዚህ በሎቱ እኔ ከብዙ ጊዜ ማሰብና ማሰላሰልና እና አውጥቻው ልጄ ከማየት በመነሳት ይሄ መንግስት ይሄ ቡድን እንደው ትንሽ እንደው ሌላ ቢኖረውና እንደው አንዳንድ ነው ብርሃን ማየት ቢችል ምርጫ ነው ማካሄድ አለበት። ምርጫ ነው ማካሄድ አለበት። ይሄ 5 አመት ብሎ ምዝዝ ብሎ የተቀመጠውን ይሄው 25 አመት ቆይቶበታል። ለምን እንደምንቆይም አይገባኝም። ህዝቡ ይኸው ተነስተዋል። ከዚያ በላይ ምን አይነት ማስረጃ ነው የሚፈልገው? ኢትዮጵያ ህዝብ እንዳልፈለገው የነሱ ራሳችንን መርመር ንገማከም ምናምን እሱን አስሬ ስራቶቱ ሊኖሩ ይችላሉ። ይሄ ፓርቲያቸው የውስጥ ስራ ነው። ግን ሀገርንና ህዝብን ያላገለገለ አካሄድ ነው። ይህንን የማይገነዘብ ጭንቅላቱ በምን እንደሆነ የደነዘዘ ቡድን ይህንኑ መላልሶ ይሄ የተሰበረ ሙዚቃ መሳሪያ አነት ያን ያሰማናል ሰለቸን እኮ
እና ፕሮፌሰር በየነ በነገራችን ላይ አሁን ጠቅላይ ሚኒስትሩ በመጪው ጥቅምት ፓርላማው ሲከፈት በአዲስ መልክ የተዋቀረ መንግስት እንደሚቀርብለት ወይም እንደ መፍትሄ ብለው ጠቅላይ ሚኒስትሩ የተቆሙትን ሐሳብ ነበር ያነሱት በዚሁ በትናንትና መግለጫቸው ላይ እና ይሄ የለውጥ ሐሳብ ከጠቅላይ ሚኒስትሩ ተነስተዋል አዲስ ወይም የታደሰ መንግስት ይዘን እንቀርባለን የሚል ይሄ መፍትሄ ሊሆን ይችላል
አቤት እንግዲህ ምንድነው ይሄ ጉልቻ መቃብር ወጣ ያጣፍጥም ይባል አባባል እኮ አለ ይሄ በጣም ነው ብዙ ትርጉም ያለው ነው ስለዚህ አሁን ከህዝቡ ነው ቮት ኦፍ ኮንፊደንስ ማግኘት ያለባቸው
የመተማመኛ ድምጽ መጠየቅ ያለባቸው ሰው
ከጠቅላላው ከኢትዮጵያ ህዝብ ነው እምነት ማግኘት ያለባቸው ይህንን ሀገር ቀጥለው ለማስተዳደር ብቃት ይኖራቸው አይኖራቸው ይሄ እነሱ እዚህ ስብሰባ ውስጥ ይሄ የራሳቸው ብቻ ካድሬ ስብሰባ የሆነውን ፓርላማም እዛ ወሰዱም ምን አረጉም ስራ አስፈጻሚ ውሳኔም አሉ ማዕከላዊ ምክር ቤት ውሳኔም አሉ ያው እኮ ነው ያው ቡድን ነው ዝም ብሎ እኮ የምተራምሰው ስለዚህ ከነዚህ ምንም የሚመጣ ነገር የለም ይህንን ደጋግመን አይተናል አሁን መሆን ያለበት የኢትዮጵያ ህዝብን ይሁንታ ማግኘት አለባቸው ይሄ ደግሞ በምርጫ ነው ሊሆን የሚችለው
ስለዚህ እሺ
ውይይታችንና ትኩረታችን አጣጫው ወደዛ ነው መሆን ያለበት
እስቲ አቶ አዳነ እዚህ ላይ ያክሉልኛል ነገር ግን አንድ ጠቅላይ ሚኒስትሩ ያነሱት ነገር አለ አሁን ፕሮፌሰር በየነ ጴጥሮስ ላነሱት ጉዳይ ምናልባት ሌላ መልስ ሊሆን ይችላል የሚል ስለዚህ ስርዓት ተናግረዋል ጠቅላይ ሚኒስትሩ በቀላል የሚናድ ስርዓት አይደለም እንዳታስቡ አይነት መልእክት ነው ያስተላለፉት እስቲ ያሉትን ላስደምጣችሁ
ባጭር ጊዜ በትንሽ ግፊት የሚፈርስ አድርጎ የሚያይ ሰው ካለ የህዝቡን ባህሪም የማያቅ ነው የፌደራላዊ ዲሞክራሲያዊ ስርዓታችንንም ባህሪ የማያቅ ነው ኢህአደግንም እንደ ድርጅት ታድሶ በከፍተኛ ለውጥ እመርታ ውስጥ የሚገባ ድርጅት መሆኑንም ያለ መረዳት ነው የሚሆነውና በእኔ እምነት ይሄ ስርዓት እንኳን አሁንና ድሮም ያልፈረሰ በከባድ ችግር ውስጥ እንኳን ገብቶ የማይፈርስ ስርዓት ነው ስለዚህ በአለት ላይ የተመሰረተ ስርዓት አለን ብሎ ማመን ጠቃሚ ይሆናል
በአለት ላይ የተመሰረተ ስርዓት ነው አቶ አዳነ ከርሶል ነሳስቲ
ጥሩ በመጀመሪያ ደረጃ በቅድሙ ላይ አንድ ትንሽ አስተያየት
እሺ
አዲስ መልክ ተዋቅረን ጥቅምት ላይ እንመጣለን ተብሎ ግልጽ ያልሆነ እንደውም አድፈን ፍኖ ለማለት የተደረገ እንትን ነው በመጀመሪያ እንዴት ብሎ ነው የሚታደሱ 100% ፓርላማ የተቆጣጠረ የህዝብ ተወካዮች ምክር ቤት ባለበት ሀገር ላይ እንደ አዲስ ምርጫ አስመርጠው ወይስ ደግሞ ይህን የምንይዘው ይህን ይዘው ከሆነ ያው ቅድም ፕሮፌሰር እንዳሉት ጉልቻ መቀየር ነው የሚሆን እንደ አዲስ ምርጫ እናካሄዳለን ከተባለ ደግሞ ራሱን የቻለ ሌላ ሂደት ውስጥ ነው የሚገባው ግልጽ አይደለም ራሷ ይች ሆን ተብላ ለማባደል እዚህን ለማጠናገር የተጨመረች ምክንያቱም ህገ መንግስቱ ራሱ ስለማይፈቅድ ማለት ነው ሌላው በቀላሉ አይናድም የእሱ አይናድም ለምን አንደኛ ነገር ሚሊታሪውን የጦር ኃይሉንም የፖሊሱንም በለት አጠቃላይ ሙሉ በሙሉ ቁጥጥር ስር ነው በአብዮታዊ ዲሞክራሲ ጸበልነት ተጠምቆ የገባ ሚሊታሪ የያዘ አካል እንኳን ይሄን አይደለም ሌላም ቢደነፋ ያስኬዳል ምክንያቱም የህዝብ ጥያቄ እኮ አልተቀበልም የህዝብ ጥያቄ የማይሰማ መንግስት ደግሞ በጉልበት ወጡን ከስልጣን ስለሚ ትክክል ነው አባባላቸው ጠቅላይ ሚኒስትሩ ምክንያቱም ሀይሉ ያለው አሁንም ሚሊታሪው ላይ ነው የህዝብን ጥያቄ የሚሰሙ ቢሆንማ ቅድም ነግሬ ያለሁኝ እኮ ቅድም እነዛ 3 ነጥቦች ስንት እንደሚልበት ወቅት በክብር ይሰናበት ነበረ የጠቅላይ ሚኒስትራችን ካቢኔ ስለዚህ የህዝብን ህብት የማያከብር ደፍቶ የሚያዝ ስርአት አምባገነን መንግስታት በታሪክ የታየ ይሄ ነው የህዝቡ ሙሉ በሙሉ ተነስቶ እንትን እስካላደረገ ድረስ አዎ የእነሱ ይሄ አሁን ያዋቀሩት መንግስት በምንም ተአምር አይወርቅም ይህን አባባላችን በቀለሉ አይናድም ምክንያቱም ሚሊታሪው ውህ ጉልበቱ መሳሪያውም እነሱ ጋር ስላለ ማለት ነው እና ይህ አባባላቸው ለእኔ አይደንቀኝም ምናልባት መጨረሻ ላይ ግን በሀገሪቱ ውስጥ ያሉ ውጥረቶች ምን ይመስላሉ የሚለውን እድል የሚሰጠኝ ከሆነ እመለስበታለሁ ለጊዜው ይሄ ነው የምሰጡ ማለት
እሺ ጠቅላይ ሚኒስትሩ ያሉት ግን አሁን አቶ አዳነ ካነሱት ወታደራዊ አቅም ጋር ተያይዞ እንዳልሆነ መቼም ግልጽ ነው ትገነዘባላችሁ እና የሳቸውን መልእክት እንዴት ነው የሚረዱት ፕሮፌሰር በየነ
ያ መልእክታቸው ራሱ ምንድነው ሁሉ ያጣረው ማንድ ሀገር ነው ሀገራዊና ህዝባዊ አላፊነት ያለው አካል ስላለው ጡንቻ ይሄ ነውር ነው። አለት ላይ ነው የቆመው ስርዓታችን ምንድን ነው ምን የሚባለው። ይሄ ደግሞ ነው የትም ሀገር አለም ውስጥ ነው ወደ ታሪክ መለስም ብለን ብናይ የአምባገነኖች ሁሉ ተስፋ በዚህ አይነት ነገር ላይ ነው ነው የሚዋቀረው። እና ይህ ደጋግሞ የተሰማ ነው በሁሉም ሀገር ያሉቱ ጠንካራ ነኝ መሰረታችን እንትን ነው ይባላል። እና ስለዚህ እኔ አንደኛ በመንግስትና ህዝብ መካከል ያለውንም ግንኙነት ነገር ጨርሶ የሳቱት ሆኖ ነው የማገኘው። አንደኛ ይሄ ፌደራላዊ ስርዓታችን እንዴት እንደሆነ ምናምን ይሄ በኢህአዴግ ርዕዮተ ዓለማዊ ቅኝት ትልቅ ነገር ተሰርተዋል፣ ፌደራል ስርዓቱ በደንብ ተረጋግቶ ቦታ ይዘዋል ነው ብለው ሊያምኑ ይችላሉ። ይሄ ግን አሳማኝ እንዳይደለና የፌደራል ስርዓቱ መጥራት እንዳለበት ይሄ በስፋት የምንነገር አሁንም የምናየው ህዝባዊ እንቅስቃሴም የዚያው ነጸብራቅ ነው። ፌደራል ስርዓቶች ራሳቸውን ምንድነው የውስጥ ነጻነታቸውን ወይም አውቶኖሚ በከፍተኛ ደረጃ ተከብሮላቸው ያለ ጣልቃ ገብነት የሚተዳደሩበት ሁኔታ በኢትዮጵያ ውስጥ የለም። ይሄ በእጅ አዙር የማስተዳደር ምንድነው ይሄ ኒዮ ፌደራል ወይም ኒዮ ኮሎኒያሊዝም እንደሚባለው አይነት ሁኔታ ነው እየታየ ያለው። በየክልሉ ያለውን አመራር ማን እንደምለውጥ ይሄ ፍቃድ የታወቀ ነው። የደቡብ አካባቢ ዋናው የበላዩ ሰው በአሁኑ ጊዜ የት ነው አልጠናቸውም። በየጉባኤያቸውም አናይም፣ በስራ አስፈጻሚውም፣ በማዕከላዊ ምክር ቤቱም በሁሉም አናይም። ምን ሆነ ምን ተከሰተ? ምክትላቸው ኃላፊነት ወስዶ እንደሚንቀሳቀሱ ነው የምንሰማው። ይሄ በዛ አካባቢ የተፈጠረ ሁኔታ ነው ወይስ ፌደራሉ የሚባለው አካል አንድ ተጽዕኖ እየሰራ እየተጫወተ እንዳለ? ስለዚህ ይሄ እኛ በጣም ጠንካራ መሰረት ላይ ቆመዋል፣ ያደግን አታውቁትም፣ በጣም ኃይለኞች ነን፣ ጉልበተኞች ነን፣ ጸጥረች አድርገን መግዛት እንችላለን የሚባለው ሁሉ በህዝብና በመንግስት መካከል ያለውን ግንኙነት ጨርሶ የሳተ በባላደራነት እንጂ ይሄ ስልጣን ላይ ያለው ቡድን መቀመጥ ያለበት በህዝቡ በሚያገኝ ውክልና ዝም ብሎ እዚያው ፍጠጥ ብሎ ተቀምጦ አፋችሁን ዝጉ፣ ሰጥ ለጥ በሉ፣ ያው መንገድ እንሰራላችኋለን፣ ሌላም ነው የምንጠባጠቡ ነገሮች እናደርጋለን የምለው ይህንን ህዝቡ ይሰየው በቃኝ አመሰግናለሁ አላላቸውም። ይህንን የዓለማቱማ ወጣ እኮ ግንባሩን ለጥይት ሰጥቶ ተቃወመ። ከዚያ በላይ ምን ምንድን ነው እነሱን አሁን የእነሱ ስርዓት ጨርሶ በኢትዮጵያ ህዝብ ዘንድ በብዙሀኑ እነሱ የሚያወሩት መለመን ለሚሉትን ወደ 5 ሚሊዮን ካድሬ ነው። የኢትዮጵያ ህዝብ ደግሞ 100 ሚሊዮን እኮ ነው። የ5 ሚሊዮኑ ካድሬ ድምፅ ነው የሚሰሙት? ይህንን ይዘው ነው የኢትዮጵያን ህዝብ እንደፈለጉ መንዳት የሚፈልጉት? ይሄ ጨርሶ የማያስገድና እኚህ ጠቅላይ ሚኒስትርም ይህንን በጥልቀት እኔ የተረዱት አይመስለኝም።
እዚህ ጋር አንድ ጥያቄ ላንሳላችሁ እስቲ ፕሮፌሰር። አሁን መጨረሻ ላይ ያነሱትን ሁኔታ አንስቶ የተለያዩ ንቅናቄዎች አሉ በቅርቡ የሚታዩ በተለያዩ ክልሎች አካባቢ እና ለእነዚህ እንቅስቃሴዎች ምክንያቶቹ የኢትዮጵያ ታሪካዊ ጠላቶች የሚሏቸው የውጭ ኃይሎችና ጽንፈኛ ዳያስፖራ እንደሆነ በዚህ ንቅናቄ ውስጥ የሚሳተፉ ኃይሎችም ህግ ለማስከበር ሲባል የጸጥታ ኃይሎቻቸው ሁሉ የህግ የበላይነትን የማስከበር ስራ እንዲሰሩ አዝዣለሁ ያሉበት ነበር ትናንትና ሲል አሰማችሁ።
በዚህ ሂደት ውስጥ የቆዩ የሀገራችን ጠላቶች በተለይም ደግሞ የተፈጥሮ ሀብታችንን በአግባቡ እንዳንጠቀም እንቅፋት ሲፈጥሩ የቆዩ አካላት አሁንም ይህን ፍላጎታቸውን ለማሳካት ሲሉ በጆንያ ብር ለጽንፈኛ ዳያስፖራ አካላት ኢትዮጵያን እንዲያተራምሱ እየሰጡ ያሉበት ወቅት ላይ እንገኛለን። ይሄን በመረጃ አረጋግጠናል። ስለዚህ እነዚህ አካላት ጽንፈኛ ዳያስፖራ ተብዮች የነዚህን አካላት ብር እየተጠቀሙ በተለይ አብዛኛውን ለራሳቸው እየተጠቀሙ ግን ክፋዩም ደግሞ ለዚህ ብጥብጥ መሪ ለሆኑ አካላት እያሰራጩ የሚገኙበት ሁኔታ አለ። ስለዚህ ያገራችን ጣላቶች እኛን ለማዳከምና ለመበታተን በሚሰሩት ሴራ መንግስት ዝም ብሎ ሊያይ አይችልም። ይሄ በዚህ ቤት ውስጥ ዜጎቻችን እንዳይሳተፉ ከዚህ አካላት ጋራ እንዳይሳተፉ የማድረግ ስራ መስራት አለብን። በተለይ ደግሞ በዚህ ቤት ውስጥ የተሳተፉ አካላትን ያለ ምህረት ህግ የማስከበር ስራችንን ማከናወን የሚገባን ይሆናል። መንግስት የህግ የበላይነትን ለማስከበር ሁሉንም አቅሙን ይጠቀማል። በኔ በኩል ይህ የህግ የበላይነት እንዲከበር ለማድረግ ሁሉም የጸጥታ አካሎቻችን ህግ የበላይነትን እንዲያስከብሩ አዝዣለሁ።
አቶ አዳነ ምን ይላሉ ለዚህ እርሶ?
እንግዲህ ዞሮ ዞሮ ኢህአዴግ የተለመደ ባህሪ ነው። ችግርን ወደ ራስ በማየት ፈንታ ወደ ሌላ ለማላክ ቅጣት መቀሰር ዛሬ የተጀመረ ምን አይደለም። እንዲያውም ቢገርምህ አንድ አባባል እንደ ቀልድ አድርጌ ልንገርህ፣ ኢትዮጵያ ላይ የመሬት መንቀጥቀጥ ቢደርስ የውጭ ኃይሎች ያደሱት ይባላል የሚል ሁሉ እንትን ነገር አለ። አይደለም ትልቁ ችግር ነው። በኢትዮጵያ ላይ ስር የሰደገ ችግር አለ። እነዛን አጠር አድርጌ ስላድርግልና ወደ መፍትሄ ይመጣለሁ። ቅድም የነገርኩህ እንዳለሆኑ በመጀመሪያ ደረጃ ላይ በኢህአዴግ መንግስት ውስጥ ለእውቀት ሳይሆን ለፓርቲ ታማኝነት ቅድሚያ የሚሰጥበት ወቅት ላይ ነው ያለ ነው። የግዳጅ መዋጮ ህዝብ ያስመረረበት ወቅት ነው። ያልተጠናና ያልተመጣጠነ ግብር በሀገሪቱ ላይ እየሰፈነበት ነው። በልማትና በህገ ወጥነት ስም ነዋሪዎችን የጎዳና ተዳዳሪ እየተደረጉ ያለበት ነው። ያውም በክረምት ሀገሪቱ በቆሻጥር የታጠረችበት ወቅት ላይ ነው ያለ ነው። የተማረ የሳይድ ግሽበት እንደ ጉድ የፈላበት ዘመን ላይ ነው ያለ ነው። የመንግስት ሰራተኛን በኩል አይን የማይታይበት ስርዓት ላይ ነው ያለ ነው። በግብርም በለው በልቀት በለው በዝውውር በለው ቅድሚያ ለወንድ ልጅ ለዘመድ አዝማች ወይም ለፓርቲ አባል የሚሰጥበት ስራ ያለበት ወቅት ላይ ነው ያለ ነው። ከአብዮታዊ ዲሞክራሲ አመለካከት ወጣ ያለ ሀሳብ የሚያራምዱ ግለሰቦች በጠላትነት የሚፈረጅበት የሚፈርድ መንግስት ነው። ሁሉም ህዝብ የኢህአዴግ አባል ለማድረግ የሚገደድ የምንየተገደድ ነው ያለንበት ወቅት ላይ ነው ያለ ነው። የተቃወሙ ፓርቲ አባላት ደጋፊዎች የሚዋከቡበት ከህዝብ ለመለጠል የሚጣጣሩበት በስራ መልክ ማግኘት ያለባቸውን ጥቅማጥቅም የተከለከሉበት ወቅት ላይ ነው ያለ ነው። የተቃዋሚ ፓርቲዎች አላማቸውን ለህዝብ እንዳይደርሱ የታሰርንበት እና እንቅፋት በኢህአዴግ የተፈጠረበት ወቅት ላይ ነው ያለ ነው። ሰለሞን ህዝቡ ውስጥ ህዝቡ በነጻነት ይወክለኛል የሚለው ግለሰብም ሆነ ፓርቲ በምንም ተአምር መምረጥ ያልቻለበት አምስት የምርጫ ሂደቶችን ያለፍንበት ወቅት ነው ያለ ነው። የድምፅ መስጫ ኮረጆ የሚገለበጥበት የሚቀደድበት ለተቃዋሚ የተሰጠ ድምፅ የሚሰረዝበት ወረቀት እንግዲህ የሚገባበት ስርዓት ላይ ነው ያለ ነው። የተቃዋሚዎች የምርጫ ታዛቢዎች የሚባረሩበት የሚታሰሩበት የሚንገላቱበት ነው። ይሄ ስርዓት በኢህአዴግ ድጋፍ የማይሰጥ አርሶ አደር የብድርም ሆነ የእርዳታ ተጠቃሚ የማይደረግበት ላይ ነው ያለ ነው። ባልና ሚስት እኮ ሳይቀር አፋቷል ኢህአዴግ። የተለያየ ስበብ እየተፈጠረ ከአቅም በላይ የሆነ በጣም እኛ ባሉስ ገበሬዎች የተቀጡበት ማዕት መረጃ ልሰጥ እንችላለን። የጥቃቅንና አነስተኛ ተቋም ብድር እንኳ ሲሰጥ በዜግነት ሳይሆን የፓርቲ ታማኝነት ቅድሚያ የሚሰጥበት ስርዓት ነው። ይህ ስርዓት ከየአካባቢው እድር አንስቶ ህዝባዊ ማህበራት የምታያቸው የኢህአዴግ ደጋፊ የግድ ሁኑ ተብሎ የተገደዱበት ወቅት ላይ ነው ያለ ነው። የሃይማኖት ተቋማትን ገለልተኝነት የማያከብር መንግስት ነው ያለን። አፍቃሪ ኢህአዴግ አመራሩ የተተካ ነው። ኦርቶዶክስን በለው ሙስሊሙ በፕሬስ ወጪ አካባቢ ላይ ያለው ከፍተኛ እመቃ ወሰባ ወደ ስደት እንደሄዱ እስር እየተፈጸመ ያለበት ወቅት ላይ ነው። ገለልተኛ የሲቪክ ማህበር የሌለባት ሀገር ናት ይቺ ሀገር። በሀገር ደረጃ የተፈጠሩ ችግሮች በሙሉ ጥንቶ ለመፍታት የሚጣርበት እና የምትበርታታ የጠበት ማዛት እንችላለን። ይህ ባለበት ሀገር ላይ የሚያዋጣው ራስን አይቶ እኚህ ችግሮች አሉ ወይ እኚህ ችግሮች ካሉ መፍትሄ እንዴት አድርገን እናስቀምጥ በሚል በሰለጠነ ፖለቲካ አካሄድ የምንሄድበት ወቅት እንጂ ወታደርና ዞ ይህንን ህዝብ ጨፍጭፍ እያደሙ ማድረግ የሚያስገድ አይመስለኝ። እኔ እንግዲህ በመፍትሄ ደረጃ አስቀምጥ ካልከኝ የጠቅላይ ሚኒስትሩ የሰጡት መግለጫ ከመጀመሪያው እስከ መጨረሻው አይቼዋለሁ። እጅግ በጣም አስደንጋጭ መግለጫ ሆነው ነው ያገኘሁት። በድፍረት የወታደሩ ክፍል ህዝብ ጊዜ አንድ መስት አድዣለሁ ሆነ ያሉት ጠቅላይ ሚኒስትሩ። ቢያንስ እንኳን ከሌሎች ጓዶቻቸው ጋር ስለ መምከራቸው አልነገሩንም። ኃላፊነትን ሆነ ወደፊት የሚመጣውን የታሪክ ተጠያቂነት በተናጠል ለመውሰድ የፈለጉ ነው ለእኔ የመሰለኝ። አንደኛ ድርጅት እንደነ እነዚህ ይህ በሰላማዊ ዜጋ ላይ ጦርነት ማወጅ እጅግ አሳዛኝና አሰቃቂ እልቂት የሚጋብዙ የሞጥሩ መፍትሄ አይደለም። እስኪ ረጋ ብለው ስው የዚህ ህዝብ ጥፋቱ ምንድን ነው? ህገ መንግስታዊ መብቱን ተጠቅሞ በህጋዊ መንገድ በወኪሎች አማካኝነት አቤት ነው አቀረበ። መልስ መስጠት ግዴታ የነበረው መንግስት የፈጠሙት ሳያረከው ቢቀር እንኳ ቀድሞ ወደ ሀይል እርምጃ ሳይገባ አንገቱን በርቶ ተቀመጠ። ሰላም ማባባት የፈለገው ደግሞ የመንግስት አካል ተጠያቂ ናቸው ያላቸው የህዝብ ወኪሎች ከህግ ውጭ ከሆኑ በግልጽ በአደባባይ እንደ ጥፋታቸው መጠየቅን የቻለ እንደሚደርበት ተፋጣቂዎች መላክ በየትኛው የህግ አግባብ ነው የሚፈቀደው? ይህም ድርጅት በመቃወም ህዝቡ ሆኖ በመነሳት ከወኪሎቹ ጋር መቆሙ ትክክል አካሄድ ነው። ህዝብ ቅሬታውን ማሰማት፣ ሰላማዊ ሰልፍ መውጣት፣ ህገ መንግስታዊ መብቱ መሆኑ እየታወቀ ከአረጅ ለተጣሞ በወጣ ህዝብ ያኮነ ጥይት ተተኮስ መተኮስ የተጀመረው ጎንደር፣ ወጃም፣ ባህር ዳር፣ ደብረ ታቦር፣ ደንግላ፣ ወረታ በሌሎች ከተሞች ያለቁት ወታ ወገኖቻችን እኮ በዚህ መልክ ነው። ሌላው ተወላ ለምሳሌ ምስራቅ አማራ ላይ ምንም አይነት ሰላማዊ ሰልፍ ምንም አልተካሄደም። እዛ አካባቢ አሁን ህዝብ ማሰር ምን አመጣው? ወንበያ ላይ አሁን 24 ልጆች ታስረው መከራቸውን እያዩ ነው። ምንም ነገር በሌለበት እኔ ህግን ያጠና ወድ ይገርም። በህግ ቋንቋ አንድ ወንጀል ወንጀል የሚሆነው ድርጊት ከማሰብ ጋር አንድ ላይ ሲቀናጅ ነው። ማሰብ በራሱ እኮ ወንጀል አይደለም። አሁን ገና ለገና ህገ መንግስት ለመናድ አስባቸውን ተብሎ የታሰሩ እኮ ናቸው። እኛ በራሱ ያሌላ አካባቢ ሲሆነ ይሄ አሁን ከሄደዛ እንደምታሰብ ነው እየተነገረኛለሁ። ይህ ባለበት አለ እንዴት ተብሎ ነሲ ሚለው። ስለዚህ መምጣት ካለበት ጠቅላይ ሚኒስትሩ ያስቀምጡትን ግን እኔ መፍትሄ አይመስለኝም የሚያባሩት ነው። በሌላ በኩል አቶ በረከት ስምኦን የሁለት ምጽዋች ወግ የሚል አንድ መጽሐፍ አላቸው። እዛ ላይ ምን የሚል እንትን ልጥቀስልህ። ኢህአዴግ ህዝብ አክባሪ ነው፣ በኢህአዴግ ጌታው ህዝቡ ነው፣ ኢህአዴግም ጌታውን አገልጋይ ድርጅት ይላል። ይሄ ማለትና አሁን ህዝብ ሚለ ጨርሱ ነው ትዕዛዝ መስጠት ይህ አካባቢ ነው የሚገናኘው። ስለዚህ በዚች ሀገር የላቂ ሰላም ይምጣ የሚባል ከሆነ የተራጊዜ የአገባ ሰላም ለማስፈንም አሁን ጠቅላይ ሚኒስትሩ የሰጡት መግለጫ በምንም ተአምር የሚያስገድ አይደለም። በምትኩ መሆን ያለበት ለህዝብ ሰላም መስፈን፣ ለሀገር መረጋጋትና ለዘላቂ ሀገር እድገት ሲባል አሁንም ችግሩ በሰለጠነ የፖለቲካ አካሄድ በውይይት ሊፈታ የሚል አቋም ድርጅታችን ማለ የኔም አቋም ይሄ ነው። ጨርሻ ነው። አመሰግናለሁ።
እሺ፣ አቶ አዳነ አመሰግናለሁኝ። ወደ ፕሮፌሰር እስቲ ልመለስ።
እንግዲህ ህግና ህጋዊነት እስካልተከበረ ድረስ በአንድ ሀገር ስነ ስርዓት አይኖርም። ያው መንግስትም ቆሞ አለ ማለት አይቻልም። ጠቅላይ ሚኒስትሩ የአስቸኳይ ጊዜ አዋጅ ነው ያወጁት። ያለውን ጸጥታ አስከባሪ ኃይል ሁሉ ይሄ እንግዲህ ሄዶ መከላከያ ሰራዊቱንም ሊጨምር ይችላል። ምክንያቱም እነሱ ሁሉንም እየደባለቁ ነው የሚጠቀሙት። የፖሊስ ስራ ነው፣ የደህንነት ስራ ነው፣ ምን ብለው ምንም ፈርጅ የሚያስቀምጡለት ነገር ስለሌለ እና እኔ የምገነዘበው የአስቸኳይ ጊዜ አዋጅ በሀገሪቷ እንደታወጀ ነው። በአስቸኳይ ጊዜ አዋጅ ሁኔታ ላይ ነጻ እርምጃዎች ይወሰዳሉ፣ የሀገር ደህንነት ወዘተርፈ ቅድሚያ ይሰጠዋል በማለት ማለት ነው። እና እኔ በበኩሌ እንግዲህ የአስቸኳይ አዋጅ ማወጃ ስነ ስርዓት አለው ባለውም ህገ መንግስት መሰረት እና ይህንን አዋጃቸውን እንግዲህ ከሰሞኑ ፓርላማውን ጠርተው እንዲያጸድቁ ይሁን ወይስ እንደው የነገሩን በአግባቡ ካለመረዳት ተነስቶ ዝም ብለው እንዲሁ ያፍልፊት ይሁን አዝቼ ያለው በሙሉ እርምጃ እንዲወስድ የሚሉት አነጋገር በእውነቱ ነው በጥልቀት ልመረመር የሚገባ ነው እና ሀገራችን እና ነው ህዝቦቿ ከፍተኛ አደጋ ላይ አነች ነው ማለት ነው። ነጻ እርምጃ ዘይት ሰብሰብ ብሎ የተገኘውን ሁሉ ሰልፍ ነው ብሎ እንዲደበድቡ ነው። ምንም አይነት አፍራሽ የሆነ እንቅስቃሴ ውስጥ እንግዲህ አፍራሽ ማለት በነሱ አመለካከት ውስጥ የገባ የሚለውን ሁሉ እንደፈለጉ ሊያስሩ፣ ሊገሉ ነው እንዳሰቃዩ የሀገሪቷ ከፍተኛው ባለስልጣን ፍቃድ እንደሰጠ ነው የምገነዘበው። ስለዚህ ይሄ እውነቱ ጥንቃቄ መወሰድ ያለበት ሁኔታ ላይ ነው ያለ ነው። ዝም ብለንም ማየት የለብንም። በሀገራችን ጉዳይ ያገባናል። ኢህአዴጎች በዚሁ በእብደታቸው ቢቀጥሉ እኛ የጥፋቱ ደረጃ እጅግ ከፍተኛ ሊሆን እንደሚችል አይተነዋል በእርግጠኝነት። በዚህ ሰሞንም የምናያቸው አንዳንድ ህዝቡ ተስፋ ከመቁረጥ ተነስቶ በሚያደርገው እንቅስቃሴ መንግስት አስራሸሎቹም ይሁኑ ነው የሚታዩት ግጭቶች። ዲፕሎማቲክ ኮሚኒቲውም ጋር በዛሬ ሁለት በጣም ከፍተኛ ስጋት ውስጥ የገባ አገር ዲፕሎማቶች ጋር መገናኘት ችያለሁ። እንግዲህ ይሄ የውጭ ቀጥተኛ ኢንቨስትመንት የሚባለው ኢንቨስትድ የሆኑት ንብረቶቻቸው ጥበቃ እንዳልተደረገላቸው ነው በከፍተኛ ደረጃ ተቃውሞ ለማሰማት ከመንግስት ጋር ግንኙነት ሲያደርጉ እንደነበረ የተረዳሁት እና የአገሪቷን ከፍተኛ ችግር ላይ እየጣሉ ነው። ኢህአዴግ ዝም ብሎ አልኩ ከኔ በላይ የሚያቅ የለም ከዛ ወጣ ያለውን እጨፈልቀዋለሁ የሙሉ አባባ እንትና አቋማቸው ጤነኛ አይደለም። እና እኔ እንደገና የመጨረሻ መድገም የምፈልገው ይሄ ስርዓት የህዝቡን አመኔታ አጥቷል፣ ወድቋል። ከእንግዲህ ወዲህ ይህንን ሀገር ሊያስተዳድር አይችልም። እና ምንድን ነው እንዲህ አይነት ሁኔታ ሲሆን ሊወሰድ የሚገባው? በማንም በሰለጠነ ሀገር የህዝብ ውሳኔ ነው የሚጠየቀው፣ ምርጫዎች ናቸው የሚጠሩት። ኦኬ፣ ይሄ ቮት ኦፍ ኮንፊደንስ ፓርላማ ላይ ይቅረብ እንዳይባል ያው ነው፣ ያው እርስ በራሱ ነው። ማን ማን ላይ ሁሉም የራሱን ነው አንገት ነው ማዳን የሚፈልግ ነው። ሊሆን አይችልም በኢትዮጵያ ሁኔታ። ስለዚህ ከፓርላማው የምንጠብቀው ነገር የለም። ከዚህ ከፌዴሬሽን ምክር ቤት ከሚባለው የምንጠብቀው የለም። ከኢህአዴጉም ያው በነሱ በኩል ሊሉ የሚችሉትን ወር የፈለጉትን ብለውታል። እሱ ደግሞ መፍትሄ አይደለም። ስለዚህ ህዝብ ይወስን ነው። ህዝቡ እንዴት ነው የሚወስነው? በዚህ ሀገር ምርጫ ሊካሄድ ይገባል ነው የምንለው። ስለዚህ ጥረታችንን ትኩረታችንን ክፈለውን መስዋዕትነት ይህንን እውን ለማድረግ መጠቀም እንዳለብን በእርግጠኝነት ነው የምናገረው። አመሰግናለሁ።
ፕሮፌሰር በየነ ጴጥሮስ የመድረክ የወቅቱ ሊቀመንበር፣ እንዲሁም አቶ አዳነ ጥላሁን የመላ ኢትዮጵያ አንድነት ድርጅት ዋና ጸሐፊ፣ ዛሬ የሰጣችሁት አስተያየት ወይም የእናንተን ግንዛቤ ያስቀመጣችሁት ጠቅላይ ሚኒስትሩ ትናንትና ለመንግስቱ መገናኛ ብዙሃን በሰጡት መግለጫና በዜና ማሰራጫዎቹ በመንግስቱ ዜና ማሰራጫዎች በዜና መልክ የቀረቡልንን ሀሳቦቻቸውን አንስተን በእነሱ ላይ ነው ማብራሪያዎችን እና የራሳቸው ግንዛቤ ሰጣችሁት። እንግዲህ ሰፋ ብሎ ደግሞ በሚወጣበት ጊዜ የጠቅላይ ሚኒስትሩ ማብራሪያ ወይም ለሌሎች መገናኛ ብዙሃን ለግል መገናኛ ብዙሃንም ይሁን ለውጭ መገናኛ ብዙሃን ሌሎች ማብራሪያዎችን በሚሰጡበት ጊዜ ደግሞ ሰፋ ባለመድረክ ሁለታችሁንም በሌሎችም ጉዳዮች ላይ አስተያየት እንድትሰጡ ጋብዛለሁኝ። ለዛሬ ግን ለጊዜያችሁም ለሰጣችሁኝም ማብራሪያ በጣም አመሰግናለሁ። እግዚአብሔር ይስጥልኝ።
አመሰግናለሁ ለሰጣችሁን እድል። አመሰግናለሁ። በእኔም በኩል
አመሰግናለሁ። ደህና ደሩ።